ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 20 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ሰኔ 20 ቀን 1302 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ሰላምን ስትሻ ለጦርነት ተዘጋጅ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ ከዜናው በማስከተል እናሰማለን። በመጨረሻም በሰኞ ምሽት ዝግጅታችን ጀምረነው የነበረውንና በጥያቄና መልስ የቀረበውን ማን ያውራ የነበረ ሁለተኛውንና የመጨረሻውን ክፍል አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
በጎጃም ደጋዳሞት ፍልቅልቅ ከተማ የገባው ጸረዘ የሽብር ቡድን ሞትና ቁስለኛ ሆነ። ከአምስት መኪና በላይ የወደድ ኦነግ ሰራዊት በከባድ ወዳደር አካላት እየተመራ ጎጃም ደጋዳሞት መግባቱ የሚታወቅ ነው። በአካባቢ የሚገኙ ፋኖችን ትጥቅና አስፈታለን በሚል በአገዛዙ ተልኮ የገባው ሰራዊት እንዳሰበው ሳይሆን ቀርቶ በአካባቢ ፋኖች በተወሰደበት የመከላከል እርምጃ በርካታ የኦህዴድ ሰራዊት አባላት ሙትና ቁስለኛ ሆነዋል። በዚህ የተበሳጨው ኮሎኔሉ ገዳይ ሰራዊት አሁን ከመሸ ተጨማሪ አምስት መኪና ወታደር ወደ ደጋ ዳሞት ለማስገባት ሞክረዋል። በአጠቃላይ 10 ኦራል ሰራዊትም እንደገባ ተገልጿል። ይሁን እንጂ የደጋ ዳሞት ፍልቅልቅ ከተማ ህዝብ አሁን ከመሸ ነቅሎ በመውጣት ከገባው የኦህዴድ ሰራዊት ጋር ተፋጥጦ ይገኛል። የዛሬው ተረኛ ደጋዳሞት መሆኗ የተገለጸው ሲሆን በወደደ ኃይሎች የሚመረው መከላከያ ሰራዊት በደጋዳሞት ፋኖች ላይም ዘምቷል። ከጠዋት ጀምሮ በከባድ መሳሪያ የታገዘ የተኩስ ልውውጥ እየተደረገም ይገኛል። አንድ አርሶ አደር ከመከላከያ በተተኮሰ ጥይት ወዲያውኑ ሲገደል አንድ እናትና ህፃን ቆስለዋል። ይህን የተመለከተ የደጋዳሞት ህዝብ ነቅሎ ወጥቶ ከፋኖ ጋር በመቀናጀት ከመከላከያ ጋር ተጋፍቷል። መከላከያም ወደ ኋላ ፈግፍጓል። ወጣቱ መንገዶችን እየዘጋ ይገኛል። በተለያየ ጎጃም አካባቢዎች የሚገኝ ወጣትም ሆነ አዛውንት ሰራዊት የተጫነ በአካባቢ ሲያልፍ ዝም ማለት የለበትም ሲሉም ጥሪ አቅርበዋል። በኮሎኔል ፈንተው መሐባና ኮሎኔል ሞገስ ዘገየ ከሚመራው ፋኖ ኦፕተር ጉዳይ ላይ መግለጫ ተሰጣ። እንደሚታወቀው በቀን 13 10ኛ ወር 2015 ዓ.ም ምረት በደቡብ ወሎ ዞን ደላንታ ወረዳ በተንበኮ ቆላ ቀበሌ ያፍነን በአምስት አቅጣጫ የመጣው ያገዛዙ አራጅ ቡድን በሚያስደምም ጀግንነት ጉሮሮ ለጉሮሮ ተናንቀን ከፊት የመጣውን ኃይል በቀላሉ መደምሰስ ችለናል። በመሆኑም ቡድኑ የደረሰበትን ውርደትና ኪሳራ ለማከካስ በማሰብ አምስት ሻለቃ ወይም አንድ ክፍለ ጦር ሰራዊትና እንዲሁም 6 ዙ 23 ወደ ከተማ መግቢያ በሮች በማስተጋት እንቅስቃሴ ጀምሮ ነበር። ይህ ኃይል አማራ ጠልና ታማራ ህዝብና ከተሞች ምንም ረራ የሌለው ፈሪ ግን ጨካኝ ቡድን ለንጹሃን ለሴትና ለህፃናት በአጠቃላይ ለሲቪሊያኑ በብዙ እጥፍ የሚከፋ ኃይል በመሆኑ ምክንያት እጅግ ብስለትና ስክነት ለህዝባችን እውነተኛ አለኝታኝነታችንን ለማሳየት ህዝባዊ ኃይሉ ከፍተኛ ትግል ማድረጉንም ልብ በማለት ቆርጠን በመነሳት ጸረ ህዝቦችን እስከ 4 ኪሎ ድረስ በመታገል ከሀገር ለማስወጣትና ከስልጣን ማማ ላይ በማውረድ ኢትዮጵያና ኢትዮጵያዊነትን ለማብሰር ቆርጠን ተነስተናል። በየቀበሌና በየወረዳው ያላችሁ ወጣቶች በአንዳንድ ችግሮች ምክንያት ትግሉን መቀላቀል እየፈለጋችሁ አብረን እንዳንጓዝ እንቅፋቶች ይበዙብንም በቅርቡ ነገሮችን አስተካክለን እስከምንገናኝ ባላችሁበት ራሳችሁን ለማንኛውም ትግል አዘጋጁ። እዳጅ በደስታ ተቀብላችሁ በቁርጠኝነት ለመፈጸም እንዲያመቻችሁ ባካለም በስነልቦናም እየተዘጋጃችሁ እንድትጠብቁን እያልን በመጨረሻም የወገል ጤና ከተማ ህዝብ ከልጅ እስካዋቂ ከተማ ከገባን ለቀን እስከ ወጣንበት ሰዓት ድረስ ታታያችን ፍቅርና ክብር ጅጌና ከመስካናችን ያቀርብን ባደረገላችሁልን የክብር አቀባበል ትልቅ ባለውለታችን መሆናችን በዚህ አጭር ጽሑፍ እየገለጽን ለቀጣይ ዘመናችን ለማይቀርለት የሞት የሽረት የሉና ትግል ራሱንና የራሱን እንዲሰጥ እንጠይቃለን ሲሉም መግለጫውን ቋጭተዋል። የአማራዝ የመጨረሻ መልእክት መፍትሄው መታገል ብቻ እንደሆነ ከተለያየ የህብረተሰብ ክፍሎች ሲተላለፍሏል። የአማራዝ የማንም ፖለቲካ አራጋቢ መሆን የለበትም። ሁሉም ሰው ስለ አንድ አማራ ማሰብ አለበት። መደረሻው ኢትዮጵያን አድርገው ትግሉንም ማቀጣጠልና ኢትዮጵያውያንን ነጻ ማውጣት ብሎም ማቀጣጠል የትግሉን ጫፍ ደግሞ የነጻነታችን መደረሻ ሊሆን ይገባል። የአማራ ሞት በቃ ብለህ መነሳት አለብህ። ካገዛዙ የተጠለፋችሁ ሁሉ አማራጩ በጃችሁ ነው። የአማራ ጥላቻችሁን ትታችሁ ከህዝብ ጋር ተቀላቀሉ። ካልሆነ ግን ከነወገኖቻችሁ መጥፋታችሁ የማይቀር ነው። ደውሎ የአማራ ጥላት የሆነውን የአገዛዙን ጉዳይ አስፈጻሚነትን በአስቸኳይ አቁም። ደውሎ የጥላት ማዘዣ ጣቢያ በመስጠት የምታደርጉት እንቅስቃሴ በአስቸኳይ ይቁም። ፖሊስ ህዝባዊነትን ማጠናከር እንጂ ሌላ አመለካከት ካለ ወደ ጎን በመተው ህዝብን አገልግል። ልዩ ኃይል ስትበተኑ ከእናንተ በላይ ያዘነው ህዝብ ሲሆን አገዛዙ የእናንተን አለመኖር ለሱ ከፍተኛ ጥቅም ስላለው ለእርስ በርስ መጨፋጨፍ ለማዘጋጀት ስለሆነ በራ ያለ ወንድምን ተቀላቀል። ሚሊሻ ደግሞ ለመጣው ለኖረው ለሚመጣው ያጨበጨብክ ስለሆነ ዝም ብለህ ልጆችን አሳድግ። ከዚህ በኋላ አንተን የምናስተናግድበት ምክንያት የለም። ጉዳይ አስፈጻሚዎች ተላላኪዎች ተጠንቀቁ። የምንሰጣችሁ ትንሽ እድል ነው። ከዛ በኋላ ግን በህይወት ለመኖር ትቸገራላችሁ። ኦርቶዶክስና ሙስሊም መካከል የምታራግቡ ፖለቲከኛ የሃይማኖት ሽፋን አድርጋችሁ ህዝቡን ከዚህ የምታባሉ ትግስታችንን ጨርሰናል ተጠንቀቁ። ነውዳ አምላኩ ከደረግ እስከ ብልጽግና የምታጨበጭቡ አማራ አማራ ላይ አይተኩስም። ወዮላችሁ። ይሄን ለናሙና ነው እንጂ ብዙ አላችሁ። ጦረታ ወጣችሁ እንኳን የማታርፉ የውያኔ የጡት ልጆች ያለፋችሁ ስላላችሁ እናንተን ተጠንቀቁ። የመልእክት የተላለፈው ከአምባሰል ካለው ሳይሆን ያ ዝም ብሎ የሚታዘብ በየቦታው ፈጣን ምላሽ የሚሰጥ በረኛ ፋኖ ኢትዮጵያዊ አማራ ነው። ለአማራ ነጻነት ሲል ቀን ፀሐይ ሌት ዝናብ የሚፈራረቅበት የቁርጥ ቀን ልጅን ጠብቅ። በመጨረሻም ሐምሌ የነጻነት ጊዜ ስለሆነ ሁሉም አማራ ራሱን ያዘጋጅ የሚል መልእክት ተላልፏል። የደብረ ብርሃን ዩኒቨርሲቲ የአማርኛ ትምህርት መስጠት አቆመ። ደብረ ብርሃን ዩኒቨርሲቲ ከበላይ አካላት በመጣ ትዕዛዝ በሚል ኦዲድ በሚዘውረው የአማርኛ ትምህርት ከዛሬ ጀምሮ እንዳይሰጥ በዩኒቨርሲቲው ዲን ንጉስ መርሻ መመሪያ ወርዷል። መመሪያውን የተለያዩ ዩኒቨርሲቲው ሰራተኞች የተቃወሙ ቢሆንም ንጉስ መርሻ እኔን አጠይቁኝ፣ እኔ ያገዛዙ አስፈጻሚ ነኝ፣ አድርግ የተባልኩትን ነው የማደርገው ብሏል። ነገር ግን በዩኒቨርሲቲው ያሉ የዩኒቨርሲቲ ተማሪዎች ይህንን መልእክት ያልተቀበሉና የሚቃወሙ ይህንን ዲን እንቃወማለን፣ በአደባባይ ወጥተን እንፋለማለን ሲሉ ተደምጧል። የአማርኛ ዲፓርትመንት ትምህርት ክፍል ዲን ከበደ ይመር ጉዳዩን ህብረተሰቡ በቀላሉ እንዳላየውና ቀጣይም እንደማይታገስ ብሎ የአማራ ርስት አማራ የሚኖር ደብረ ብርሃን ላይ መቀመጫውን ያደረገ ይህ ትልቅ ተቋም በዚህ ልክ ሲዋረድ ማየት እጅግ ያሳዝናል። ለኦህዴድ ተገዥነቱን እስካላቆመ ድረስ ህዝብ በዲኑና በቅጥረኞቹ ላይ ይነሳል ሲልም ተደምጧል። ህብረተሰቡ የመግዛት አቅምና ፍላጎት ማነስ፣ ለምግብ ዘይት ዋጋ መቀነስ አይነተኛ ምክንያት መሆኑ ተገለጸ። በሀገሪቱ የሚታየው ዋጋ ንረት በህብረተሰቡ የመግዛት አቅምና የመጠቀም ፍላጎት ላይ አሉታዊ ተጽዕኖ መፍጠሩ፣ በምግብ ዘይት ላይ ለታየው የዋጋ መረጋጋት አይነተኛ ምክንያት ነው ቢባልም እንኳን ይህ ከፕሮፓጋንዳ ያለፈ ተግባር የተራቆተው ጉዳይ መሆኑ ግልጽ ነው። መላው ኢትዮጵያውያን በዋጋ ንረትና በኑሮ ውድነት እየተሰቃዩ ሲሆን እናት ልጇን እንድትጠላ ከቤት እንድታባረር፣ አባት ልጆቹን ከቤት እንዲያስወጣ ምሽቱን እንዲፈታና በርካቶች በረሃብ ለሞትና ለበሽታ እንዲዳረጉ ትልቅ ምክንያት ሆኗል። አገዳዙ በጦርነትና በተለያየ መንገድ ያልቻለውን የኢትዮጵያን ህዝብ በራብ እየቀጣው እጅ ወደ ላይ አስብየ ገዛለው የሚለውን አመራረ አጠናክሮ ቀጥሏል። በተለይ ባለፉት ሁለት ወራት ባለማቀፍ ገበያ የፍጆታ ምግቦች ዋጋ በማክሸፍ በጥፍ ደረጃ እየቀነሰ በመሆኑ አሁን ላይ በግልጽ የሚታየ የምግብ ዘይት ዋጋ መቀነስ ተስተውሏል ሲሉም አስተባብለዋል። ይህንን የተቃወመው የኢትዮጵያ ህዝብ ዛሬም የምግብ ዘይት ተደራሽነቱ እጅግ አናሳ ነው፣ ብር ከፍለን እንኳን በዋጋ ለማግኘት ተቸግረናል፣ በተለያየ ቦታ የሚመረተው የምግብ ዘይት ከወሬ ያለፈ ምንም አይነት ጠብ የሚል ነገር አላገኘንም የሚል ሙሉ በሙሉ አገዛዙ የሚናገረውን ፕሮፓጋንዳ በመቃወም አቅጣጫ አስቀምጠዋል። ዜናው በዚህ አበቃ። የክብሬ መመኪያ የኔ መናይ አመየን ኢትዮጵያ ገበና ጓዳይ ኢትዮጵያን እናቴ ብርሽ መናፈሽ አገሬን እናቴ ለኔ ክብሬ ነሽ Ethiopia, Hagar, Ethiopia, Enyafati, Eroptmatishi, Namikashi, Dashi, Abetiam, Latras, and Tuntak, Dashi, Andikalam, Bapish, Demdaisan, Nashi, Admeleki, Bahazali, Batinka, Tigayeshi, Ethiopia, Hagar,
የማክሰኞ ሰኔ 20 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ሰላምን ስትሻ ለጦርነት ተዘጋጅ። ሰላምን ስትሻ እህል አከማች፣ ጉድጓድ ምሽግ ቆፍር፣ ለጦርነት ተዘጋጅ የሚል የቻይናውያን አባባል አለ። ቻይናም የታዋቂው የጦርነት ስልት ጸሐፊ የሱንዙ ትውልድ አገር ናት። የሚናገሩትን የሚጽፉትን ያውቃሉ። ራስህን ወቅ፣ ጠላትህንም ወቅ፣ ጦርነት ብትገጥ አቸናፊ ትሆናለህ ብለዋልም። ራሱን የማያውቅ ህፃናትን አራጅ አገዛዝ በኢትዮጵያ መጥቷል። ብዙ ሺህ ህይወትን አጥፍቷል፣ ግራቀኝም ተላትሟል። የአባይ ግድብን አራተኛ ፍሳሽ ሊሞላም ተነስቻለሁ ሲል አውጇል። የአረብ አገሮችም በጋራ የግብጽን አቋምና ተቃውሞ በመደገፍ ይህን እርምጃ የሚቃወሙ መሆናቸውን ገልጸዋል። አገዛዙ ግብጽን አግባባለሁ ብሎ ይዳግራል፣ ትደግፈኛለች ያላት ሱዳንም መንግስት አልባ የብጥብጥ አገር ሆናለች። ግብጽ በሱዳን ቀጥተኛ ጣልቃ ገብነት ለማድረግ ሁኔታው ባይፈቅድላትም የአረብ ሊግ ወዳጇ አረብ ኤሚሬትስ ሁለቱም የሱዳን ጄኔራሎች ላይ ሙሉ ተጽዕኖ አላት። ስለዚህም ግብጽ ፍላጎቷን ለማሟላት አመቺ ሁኔታ አሁንም አላት። ከዚህ ቀደም እርስ በርስ ልታበጣብጠን የፈለገችው ግብጽ የተጠቀመችው በገንጣይና በህረተኞች ሲሆን በሻቢያ አጋፋሪነት ደግሞ ለግንቦት ሰባት ቡድን 1 ሚሊዮን ዶላር በላይ ለግሳም ነበር። ይህን ከሃዲ ቡድን ግን በሚገባ ያወገዘው አልነበረም። እንዲያውም ብልጥና ተዋጊ ብለው ሲያሞግሱት መስማት ጆሮአችንን ቀፈን ከርመናል። ገንዘቡን ሻቢያና ነብርሃኑ ተከፋፍለው ቢሰልቁትም ግድቡን ለማፍረስ ምንም ተጨባጭ እርምጃ ሊወስዱ ሆነ በወረቀት ላይ በሐሰት እንጂ ጦርነትም ወያኔ ላይ ሊከፍቱ አልቻሉም። በአፍጋን ከአዘዞ እስከ 40 ምንጭ ተወነጨፍን ሲሉና በርካታ ጅሎችንም እስካሁን ህዝብን ይቅርታ ጠየቁትን ሲያጃጅሉም ነበር። ኢህአፓ ሀቁን ቢያጋልጥም በለመዳፋቸው ውግዘት አወረዱበት ድጋፍ ነሱት እንጂ አላዳመጡትም። ግብጽ ድጋፍ ባንሳትም በቀጥታ ግድቡ ላይ እርምጃ ለመውሰድ ቆርጣ መነሳት አልቻለችም። ሞኝን ፈጣሪው ይጠብቀዋል እንዲሉ ኢትዮጵያ ለጥቃት ብትጋለጥም ከመከራ ድና ቆይታለች እንጂማ ወያኔ እንደፎከረው በጦር ኃይሉና ኮማንዶው ተከላክሏት አይደለም። ዘረኛው ኮሎኔል እንኳን ግብጽን ወያኔን እንኳን ሊቋቋም አልቻለም። የሚፎክርበት የግል ጦሩ ችሎታም የለው። አገርን ሊጠብቅም ቅንጣትም ፍላጎት የለውም። የኢትዮጵያ አገር ወዳድ ህዝብ አገሬ ብሎ እንደሚዋደቅ ምንም ጥርጥር ባይኖረንም ለባድሜም ተሰውቷል። ለከፍተኛ ጥቃት የሚጋለጥ መሆኑ ግልጽ ነው። እንደ ሙሶሊኒ ወረራ ጊዜ አገራችን ደጋፊ የላትም። በነደመቀ የውጭ ጉዳይ ፖለቲካ ከሆነ ጅቡቲም አስተማማኝ ወዳጅ አልሆነች። በጦር ኃይል ከሆነ የብድር ድሮን አለኝ ጉራ ከግብጽ ሰፊ ኃይል ጋር ሊመጣጠን አይታሰብም። የኢትዮጵያ ህዝብ አገር ወዳድ ቢሆንም አገዛዙን አምሮ ይጠላል፣ አንድነትን ሸርሽረዋል። አንድነቱ ያልተጠበቀ ህዝብ የኃይል ሚዛኑ ባደላበት ወቅት አቸናፊ መሆን ይከብደዋል። ከዚህ ሁሉ በፊት ደግሞ አገዛዙ እንደ ወያኔ ግድብ የሚለው ለግል ጥቅሙ እንጂ ለአገርና ለህዝብ እንዳልሆነ በቂ መብራት ኃይል ያጣችው አገራችን ምስክር ናት። ከግብጽና አረብ አጋሮቿ ጋር ግጭት የማይቀር ነው። በአባይ ጉዳይ ተፋሰስ አገሮች ወዳጅነን ብለው ሲፈጠሙ አልተደመጡም። ዘረኛው አገዛዝ የአሜሪካ ቡችላ በመሆኑ የአሜሪካ ጸረ አገሮችንም ድጋፍ አለ ብሎ መደምደም የሚቻል አይደለም። ችግሩን ውስብስብ ያደረገው ደግሞ የኮሎኔሉ ዘረኛ አገዛዝ ብትክትክ ድንብርብር ያለ ፖለቲካው ነው። ይህን ያህል መሐይምና ጸረ ኢትዮጵያ የሆነ አገዛዝ ኢትዮጵያ ላይ ሊቀመጥ ባልቻለም ነበር፣ አልቻለምም። የግድቡ ፍጻሜ መቼና እንዴት እንደሚሆን መናገሩ ይከብዳል። የነ ክንፈ ዳኘን ሻጥር እነ ሆድ አምላኩ ሽመልስ ቀጥለውበታል። የግድቡን ቦታ ከወዲሁ የኦሮሚያ መሬት እያሉ ሲሆን በአገር ጠባቂው የአባይ ልጅ በጎጃም ህዝብ ላይ ፍጅታቸውን እያካሄዱና ፋኖ ጦሩንም በቡከኖች ሊከፋፍሉ እየጣሩ ናቸው። ሁኔታው አያምርም። ዜጎች ቀውሱን ሊወጡ የሚችሉትና አገራችንም ከመጪ ጥቃት ራሷን ልትከላከል የምትችለው ጸረ አገዛዝ ኃይሎችን ሐቀኛ ፋኖችን ሙሉ በሙሉ ልንረዳ ልንደግፍና ሞት ለዘረኞች ብለን ልንነሳ ስንችል ብቻ ነው። በኮሎኔሉና ዘረኞች ስር ሆነን አገርን ማስከበር አንችልም። ቀድሚያ ለውድቀታቸው እንስጥ። ጸረ ዘረኞች አገዛዝ ትግላችን ይፋፋም። ውድቀት ለአስመሳይ ታጋዮችና ጸረ ፋኖ ኃይሎች፣ ድል ለኢትዮጵያችን፣ ክብር ለታሪካዊ ሰንደቅ ዓላማችን።
ጆሮ ያለው ይስማ፣ አይን ያለው ይይ ስለተባለ ሁሉም ሁሌም ባለው ይገረገራል ማለት ስላልሆነ ደግመን ደጋግመን የነበረውን በማቅረብ የታሪክ በራጆቻችንን ሲራ ለማክሸፍ ትግላችን ይቀጥላል። ስለዚህም ማንያውራ የነበረ በጥያቄና መልስ መልክ ይቀርባል። ጥያቄ ኢያፓ ለስልጣን እንጂ ለህዝብ አልታገለም አይታገልም። አባሎቹ ከሀገር ይበልጥ ድርጅታቸውን ያስቀድማሉ። በቅርቡ አንድ ደራሲ የሆኑ አዛውንት በአንድ መጽሔት ሲተቹ ኢያፓ አናርኪስት፣ ኒሂሊስት፣ አጥፊ እንጂ ገንቢ አልነበረም ይላሉ። ለዚህ ምን ምላሽ ይሰጣል?
አዛውንቱ ኢያፓ ጠቋሚውን ስርዓት መጣል ማውደም ይፈልጋል ማለታቸው ከሆነ ልክ ናቸው። ግን የድርጅቱ ዓላማ ያለውን ማስወገድ ብቻ ሳይሆን የተሻለና ሌላ በይዘቱና በአይነቱም የተለየ ህዝባዊ ስርዓት ለመመስረት ነበር ነው። ፕሮግራም ያወጣው ለምንና ለማን እንደምንታገል፣ ድልን ከተቀዳጀን ደግሞ ምን አይነት ስርዓት ይመስረት ብለን እንደምናምን ለማሳየት ነው። ከዚህ ባሻገር ግን የሀገራችን ምሁሮች እንደ ኮሎኔል መንግስቱ ጥራስ ነጠቀ ሆኖ የሆነ ያልሆነውን ቃል ባይወረውሩ ተገቢ ነው። አናርኪስት ወይም ስርዓት አልበኝነት የፖለቲካ ርዕዮትና አቋም ነው። ኒሂሊዝም የሚባለው እንዲሁ ከኢያፓ አቋም ጋር አንድ አይደሉም። ኢያፓ የታገለው ለስልጣን ነው የሚሉ ክፍሎች የወነጀሉ ያጋለጡ ከመሰላቸው ሳስተዋል። የፖለቲካ ትግል ማሰሪያው መዳረሻው የፖለቲካ ስልጣን ነው፣ ሌላ አይደለም። ዛሬ ከወያኔ የምንታገለው ወያኔን ለማስወገድና ስልጣን ለመያዝ ነው። ይህ በአደባባይ የምንናገረው የፖለቲካ ሀሁ ስለሆነ ኢያፓ ለስልጣን ታገለ ብለው ሊነቅፉ የሚነሱት ስለምን እንደሚያወሩ አልገባቸውም ብለናል። ኢያፓ ለስልጣን ሲታገል ግን ከሌሎች የሚለየው ወይም ይለየኛል የሚለው ነጥቡ እንበል ለምሳሌ ከደርግና ወያኔ ቡድን የሚለየው ስልጣኑን ለራሱ በቡድን በድርጅት ደረጃ ይዞ ህዝብ ላይ ለመሰየም ሳይሆን ህዝብ የስልጣን ባለቤት እንዲሆን በማድረግ ነው። ማለትም ዴሞክራሲያዊ ስርዓት በማስፈን ህዝብን ባለ ሙሉ መብት በማድረግ መንግስት የሚሆነው አካል ስልጣኑን የሚያገኘው በህዝብ ነፃ ምርጫ ብቻ እንዲሆን በማድረግ ህዝብ ያልፈለገውን መንግስት የማውረድ መብት እንዲኖረው በማረጋገጥ። ለዚህ ነው ኢያፓ የሚታገለው። ስልጣን ግን ካልተያዘ ወይም ህዝብ ወሳኝ ካልሆነ ይህን የተፈለገ ለውጥ ለማምጣት አይቻልም። ስለዚህም ጨቋኙን አስወግዶ ህዝባዊ ስልጣንን ማስፈን የግድ ነው። በየካቲት 66 ዴሞክራሲያዊ መብት ለህዝብ አለምንም ገደብ ብሎ ኢያፓ ከደርግ ጋር ተጋጨ እንጂ ሹመትና ስልጣን ካካፈልከን ባስፈለገ ጨቁም ገድብ ብሎ ህዝብን እንደሌሎች አልካደም። ስለዚህም ባለፈው ታሪካችን በወሰድናቸው ተጨባጭ አቋሞች ህዝብ ሊገመግመንና ለግል ወይም ድርጅታዊ ስልጣን አለመቆማችንን ሊመሰክር ይችላል። ስልጣን ለራሴ ያሉ ኢያፓዎች ድርጅቱን እየከዱ አንዴ ለደርግ ለጥቆም ለወያኔ በግላቸው አደሩ እንጂ ድርጅቱ ለህዝብ ከገባው ቃል ኪዳን ወደ ኋላ አላለም አልቃደም። አባሎቹ ደግሞ የትግል ቤታቸው ነውና ተንከባክበው ጠብቀውታል፣ ወደፊትም ይይዙታል። ድርጅታቸውን የሚያፈቅሩትም ለሀገርና ለህዝብ ስለቆመ እንጂ በሌላ ምክንያት አይደለም። ይህ በመሆኑም ድርጅቱን ሲያስቀድሙ ሀገርን ወይም የህዝብን ጥቅም ያስቀድማሉ ማለት ነው። ኢያፓ የህዝብና የሀገርን ጥቅም አሳልፎ ቢሰጥ በመጀመሪያ ደረጃ አባሎቹ አብረውት አይኖሩም። በአባላቱ ጽናትና ድርጅታዊ ፍቅር የሚረበሹ ክፍሎች ናቸው። ይህም ጽናትና ክፍር ሌላ ትርጉም ለመስጠት የሚፈልጉት
ኢያፓ በሰላማዊ ትግል አያምንም ነበር። بدر بلاين تشكال المو تاكسي كفتو لزيهونو يميلو والو يه حكنام
ايها با لا تتك تقل يتزقات جو يأطيو سرعات لسلاماوي لو تبرون هلو زكتو من البرقي زينو درقيا زبن تقل فريك أم توصل تانسيز دقمو يالون عبدي سونيتا بسلاماوي يبولتيكا تقل ملو يتشال يهون بلو مكرو نبر بمدا ينبرا خايلون هنقوان بايفا ساوج جيزيك مفجتون ليلا باوتاو يبولتيكا بروغرام مقدام لاي በሰላማዊ እና ዴሞክራሲያዊ መንገድ መታገል ከተቻለ በዚህው መንገድ እንታገላለን ብሎ ነበር። ከዚህም ሌላ አላደረገም። በጽሁፍ በቀስቀሳ በየቀበሌው በመሰለፍ ወዘተ ነው የታገለውና ህዝብን ያደረጃቸው። ያፓ ህዝብን ለትግል በርግጥ አነሳስቷል። ለዚህ ደግሞ ማንንም ይቅርታ አይጠይቅም። ወታደራዊው መንግስት ግን ህገወጥ ነው ብሏል። አቆይ ነበር ጭቆና ባለበት አመጽ መወለዱ ደግሞ በቅድሚያ ተጠያቂ የሚያደርገው ጫቋኞቹ ነው እንጂ የግብ ሰንሰለትን ሊሰብር የሚመኘው ህዝብ አይደለም። ናሴ 21 1967 ዓመተ ምህረት ባወጣው የኢሃፓ ዴሞክራሲያ እትም ድርጅቱ አቋም ሲገልጽ የሚከተለውን አስፍሮ ነበር። የጥቂት አምባገነን መኮንኖች መንግስት ተነስቶ ጊዜያዊ ህዝባዊ መንግስት መተካት አለበት። እዚህም አብዮቱን ጀምረው ያካሄዱትና ይደገፉትን ወደፊትም ያካሄዱት የሚችሉትን የህብረተሰብ መደቦችና ኃይሎች የሚወክል ህዝባዊ አብዮታዊ ሸንጎ መቋቋም አለበት። ካለ በኋላ የሸንጎን ይዘት በተመለከተ በዝርዝር አስፍሯል። በዚሁም ሰነድ ደግሞ የኤርትራ ጉዳይ ሀገርን እየጎዳ ያለው ጦርነት ቆሞ በዴሞክራሲያዊና ሰላማዊ መንገድ መፈታት አለበት ብሎ በጊዜ ተቆሞና አሳስቦ ነበር። ይህ ብቻ ሳይሆን ለሎችም ኃይሎች በትግል ላይ እንደነበሩ በመገንዘብ በመነሻ የፖለቲካ ፕሮግራም መሰረት ተቃዋሚ ኃይሎች እንዲተባበሩና ህዝባዊ ዴሞክራሲያዊ የህብረት ግንባር እንዲመሰርቱ ጥሪ አድርጎ ነበር። በዚህ መልኩ ነበር የታገለው ኢሃፓ። ዛሬ የሰላማዊ ትግል ትርጉም የጠፋባቸው ክፍሎች አንድ ድርጅት በስልጣን ያለውን ኃይል ይውረድ ካለ ለማውረድም ህዝብን ካደራጀና ካታገለ ሰላማዊ ትግልን የተወ ይመስላቸዋል። ሰላማዊ ትግል ማለት ጠባይን አሳምሮ ለገዢው ቡድን ታማኝ ተቃዋሚ መሆን እየመሰላቸው ነው። ስህተቱ ከነሱ እንጂ ከኢሃፓ አይደለም። የመኮንኖችን ቡድን ኢሃፓ በትግል አስጨንቋል፣ አራውቷል። በፖለቲካው ትግል መስክም አሸንፎም ነበር ማለት ይቻላል። ለተሸነፉ ጦርነት አወጁበት። ኢሃፓ በከተሞች አንዲትን ጥይት ከመተኮሱ በፊት ደርጉ በህዝቡ ድርጅቶችና መሪዎቻቸው ላይ በኢሃፓ አባላት ላይ በተቃዋሚዎች ላይ በተቃወሙ ወታደሮችና መኮንኖች ላይ በአርሶ አደሮች ላይ ወዘተ በአዲስ አበባ በክፍለ ሀገር የግድያ እርምጃ ወስዷል። ቀይ ተብሎ ገና ያልተሰየመ ሽብር ይካሄድ ነበር። አሁን ተፈላጊው የጂሞት ፈርጥ ይት እንጂ ዴሞክራሲ አይደለም ብለው ያጓሩና መኮንኖች አማካሪዎቻቸው በኢሃፓ ላይ በይፋ ጦርነት ሲያውጁ ድረስ ግን ከግድያ አልተቆጠቡም ነበር። ይህን ሀቅ የሀገራችን ህዝብ በግልጽ ያየውና የሚያውቀው ነው። ኢሃፓ የመከላከል እርምጃ መውሰድ የጀመረው ከዚህ ሁሉ በኋላ ነው። ዛሬ ቀድመው ደርግ መሪዎች አማካሪዎቻቸውና ምስክሮቻቸው ሌላው ቢያወሩ ይህ የማይደበቅ ሀቅ ነው። በሰላም የታገላቸውን ህዝብና ድርጅት ሊያጠፉ አሲረውና ጦርና ነፍሰ ገዳዮች አሰማርተው ፍጅት አካሂደዋል። ዛሬም ያን ፍጅትና ወንጀል ክደው ተጠያቂውን ኢሃፓ የሚሆን እጅሉ ያው ባዳቆናቸው ስህተትና ጥፋት ሲቀጥሉ እንጂ ከሀቅ ሲታረቁ አይደለም። ወያኔም ለስልጣን ሲበቃ ኢሃፓ በሰላም ለመታገል ያለውን ፍላጎት በይፋ አሳውቆ ነበር። የወያኔን አሉታዊ ምላሽ ግን ህዝብ የሚያውቀው ነው። አሁንም ቢሆን ኢሃፓ በህብረት ከሌሎች ጋር ሆኖ በሰላማዊ መንገድ ለመታገል ያለውን ፍላጎት ያደናቀፈው የወያኔ አምባገነናዊ ቡድን ነው።
የያታና የደርግ መኢሶን ሆነ ከወያኔ ጋር ያለው ጠረፍ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነትነት አለው?
አንድ ትልቅ የአብዮት መሪ የነበሩ ሰው ያላነበበና ለማወቅ ያልጣረ የንግግር የትችት መብት ሊኖረው አይገባውም ያሉትን ያስታውሳል። ይህ ክስ ደርግም መኢሶንም ኢህአፓም የግራ ክንፎች ነበሩ ቢባልም አቋማቸውና ፕሮግራማቸው አንድ አልነበረም። ያነበበ ሊረዳው ይችላል። አንዳንድ ጸረ ግራ የቀኝ ኃይሎች ግን እሳት ካየው ምን ለየው ይሉና ሁሉም ያው ናቸው በማለት በስንፍና ደምድመው ይሳሳታሉ። ሌላውን ግን ማሳሳት ፈጽሞ አይችሉም። ነገሩ የዓለም አድሃሪ ቀኝ ኃይሎች አንድ አይደሉም። ካፒታሊስት ስለተባሉ በኖርዌይ እና በአሜሪካ በፈረንሳይ እና በጣሊያን ያሉት ስርዓቶች ወይም ኃይሎች አንድ ወጥ አይደሉም። በደርግና በኢህአፓ ማል የማይታረቅ መሰረታዊ ልዩነቱ ብዙ ነበር። በኢህአፓና በወያኔ መሃል ገና ወያኔ ትግራይ ተገንጥላ ሌላ ነጻ መንግስት ትሁን ካለበት ጊዜ ጀምሮ በአገር ጉዳይና በህዝብ መብት ጉዳይ መሰረታዊ ልዩነት ለግጭትም ያበቃ ቅራኔ ነበር፣ ዛሬም አለ። ስለዚህ ግጭቱ በመሰረታዊ የፖለቲካ የአቋም ልዩነት እንጂ በባዶ አልነበረም አይደለምም። ዛሬም ቢሆን በድርጅቱ መሃል ያሉት ልዩነቶች ተወግደው በህብረት ተያያዙ የሚል ጥሪ ቢኖርም በድርጅቱ መሃል ያሉ የአቋም ልዩነቶች ሊካዱ አይገባም። ዋናው ትኩረት መሰረታዊ ባልሆኑ ልዩነቶች መለያየትና መቃቃር አይገባም በሚለው ላይ ነው። ዋና ትኩረት ሀገር በአደጋ ላይ ስለሆነች እሷን በማዳን ላይ ሆኖ የፕሮግራም ልዩነት ዋና ቦታ አይሰጠው ለማለት እንጂ የማይናቁ የአመለካከትና የአቋም ልዩነቶች ዛሬም አሉ። ኢህአፓ ትመስረት የሚላት ዴሞክራሲና ህዝባዊ ኢትዮጵያ ሌሎች ከሚሉትና ከሚፈልጉት የተለየች ልትሆን ትችላለች። መስማሚያው ዋና ነጥብ ግን በጋራ የወያኔን አገዛዝ ማስወገድና ህዝብ የትኛው ይበጃል ብሎ እንዲመርጥ መብትን ማረጋገጥ የሚለው ላይ ሊኖር የሚገባው ስምምነት ነው። ደርግ ለምርጦች ወታደራዊ አምባገነንነት ሲቆም፣ ኢህአፓ ለህዝባዊ ስልጣንና ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ነበር የቆመው። መኢሶን ከደርግ ጋር በኪሳዊ ድጋፍ ማበር ሲል ኢህአፓ ይህን አማራጭ ተቃውሟል። ወያኔ የብሔረሰብ ቅራኔ ዋናው ነውና ሁሉም ተገንጥሎ የየራሱን ነጻ መንግስት ይመስል ወዘተ ሲልም ኢህአፓ የጭቁኑ ህዝብ መብት በተከበረባት ኢትዮጵያ አብሮ መኖር ያስፈልጋል ይቻላል ወዘተ ብሎ ግልጽና ጥርት ባሉ አቋሞች መሰረት ተለይቶ ቆይቷል። ዛሬም የኢህአፓና የወያኔ ፕሮግራም ለየቀን መሆናቸውን ማንም ሊረዳ ይችላል።
ሌላ በደርግ ተጀምሮ እስከ ዛሬ የሚስተጋባ ክስ ደግሞ ኢህአፓ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ ሀገርን ከዳ፣ ጦሩን ከፋፈለ፣ በታጠቀው ሰፈር ይሰለጥን የነበረው ሚሊሻ ጠርሙስ ፈጅቶ በምግብ ጨምሮ ፈጀ፣ ወዘተ ወዘተ የሚሉ ናቸው። ለዚህስ ምን ምላሽ አለ?
ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለማርያም የዋሸውን የወያኔው የውሸት አባት ስብሐት ነጋም ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ከሐረርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሰማን ማለት ነው። ውሸታሞች በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከትም ገደብም እንደሌላቸው በመንግስቱ በመለስም በስብሐትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጽፍሮቹ ኢያፓ ለማጥፋት ሽብር እያካሄዱ ነበርና ኢያፓ ቪያድ ባሪን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት በተለይም ኮታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥመው የጀመሩት ውሸትና ያሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ያፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ያፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርፈውን ጦርነት አውግዟል። የዚያድ ባሬ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲ አቅጽ 4 ቁጥር 9 የተፈረውን የኢሃፓን አቋም መረዳት ያቃታቸው ደግሞ ያው የበቀጡ አልባልተኞች አንባውት ከሆነ ደግፏል ብለው መቀጠሉን የመረጡ ይመስላል። ኢሃፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኝ አባባል ትተን ማለት ነው። ጦርነት መንስኤው ምንድነው? ተቀመጣው ስለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ ቅራኔን ማርገብ ያደርጉታል። ይህንን በተመለከተ ወያኔና ሻቢያ ለጦርነት ሲያቆቆቁ ኢሃፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ተገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢሃፓ ከመጋረጃው በስተጀርባ የመለስን ቡድን ወያኔ ሀገራችንን እናድን ያሰጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጦ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዥውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዥውን ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈናው ለነመለስ ጥሪ ድጋፍ እንስጥ ያሉት ደግሞ ያ ሁሉ ህይወትን ጠፍቶ ባድመ ብቻ ሳትሆን አዲ ኢሮብም ለሻቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰውት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጽፍሮቻቸው ቤተ መንግስት ሲፈነጩ ይገኛሉ። ለዚህ ነው ገዦች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድ የሚሆነው። ባምባገነን ስራቶች ሀገርና ቤተ መንግስት የተሰየመ ቡድን አንድ ጥቅም ያላቸው አለበለዚያማ ወረቦሎች ሁሌም በአገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ሊቀሰቅሱ ሊወገዙ ነው። ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል።
ኢሃፓ እንደ ድርጅት ሀገር ሲል ህዝብን ረስቶ አይደለም፣ ሰድር ያለን በዚያድ ባሬ ወረራ ጦርነትም ሆነ ኋላም በሶማሊያ በስደት ላይ መከራ የተቀበሉና የተሰውም የኢሃፓ አባላት ቁጥር ጥቂት አልነበረምና ያፓን በዚያድ ባሬ ደጋፊነት ለመክሰስ መሞከሩ ላም ባላለበት ኩበት ለቀማ ይሆናል። ኢሃፓ ከዚያድ ባሬ ጋር ልክ እንደ ወያኔ አብሮና ግማሽ ኢትዮጵያን የሶማሌ መሬት ብሎ ፈርሞ ቢገኝ ኖሮ በዚያድ ባሬና መሰሎቹ ሙሉ ድጋፍ ዛሬ እንደ ወያኔ በኢትዮጵያና በህዝቧ ላይ ቀንበር በሆነ ነበር። ይህ ግን የኢሃፓ ሳይሆን የእነ ወያኔ ሰልፍና ምርጫ መሆኑን ጊዜ በሚገባ አሳይቶናል። ጉዳዩን ጠለቅ ብለን ከመረመርን ደግሞ ትናንትም ሆነ ዛሬ በያባ ላይ መሰል ክስ የሚደረድሩት በአብዛኛው ራሳቸው ለባድ ወይም ለሀገር በቀል አልባሌ ኃይል ተገዥ ሆነው እናገኛቸዋለን። ወያኔ ለሱዳንም፣ ለሻቢያም፣ ለሊቢያም ሆነ ለሁሉም ጸረ ኢትዮጵያ ኃይሎች ቅጥረኛ ነበር። ዛሬም አልተለወጠም። የደርግ መኮንኖች ሀገሪቷን ለሶቪየት ህብረት አሳልፈው ሰጥተው ነበር። ዛሬ ተለጣፊ የሚባሉት ቡድኖች የመለስ ዜናዊ ሎሌዎች ናቸው። ሌሎች ደግሞ ሀያል ለተባለው መንግስት ደፋ ቀና ሲሉ እንታዘባለን። ይህ ሁሉ ከያባ መንደር አይታይም። ያባ ለማንም መንግስት ወይ ኃይል ተገዥ ሆኖ የኢትዮጵያን ጥቅም አሳልፎ ሰጥቶ አያውቅም። ለጥቅም ሲል ከኢትዮጵያ ህዝብ ጨቋኞች ጋር የስልጣን ቅርጫ ውስጥ አልገባም። ይህን አሌ የሚልና በሀቅ የሚደገፍ ማንም የለም።
ማንያውራ የነበረ ቁጥር 15 ታሪክን የሚረሳ ስህተትን ይደግማል ተብሏል። ያለፈውን በማስታወስ የቂም በቀልን ቁስል ለማመርቀዝ አይደለም። ወያኔና መሰሎቹ የአጼ ምኒልክና የነፍጠኞች ወንጀል በሚል ህዝብን በመጥፎ ሊበክሉና እርስ በርስ ሊያጣሉ ሲጥሩ ታዝበን ነበር። ናሶሳ፣ በደኖና አርባ ጉጉ ናቸው የፍጅት ውጤቶች። ከታሪክ ግን ጥሩ መማር ይቻላል። ያኔ ታሪክ ገንቢ ቅርስ ይሆናል። ራሳቸው አነገብነው የሚሉት የቀኝና የበዝባዥ ርዕዮት ማጠየቂያው ከፈረንጁ ያልሆነ ይመስል ለህዝባዊ ለውጥና ለአገር ሲል የታገለው ያ የካቲቱ ጀግና ትውልድ ለባዕድ ርዕዮት እጅ ሰጠ ብለው የሚተቹት ክፍሎች ያልገባቸው ነገር ቢኖር ታጋዩ ትውልድ የውጭ ወራሪን ታግለው በአርበኝነት የሙሶሎኒን የጣሊያንን ጦር መመለሳቸው ምንኛ እንደቃኘው ነው። ያለፈው ታሪክና ጀግንነት አዲሱን ትውልድ ጀግና አድርጎታል። ያን የካቲቱን ትውልድ ገድል ግን ከአጼውም ከደርጉም አብረው በልተው ከወያኔ ማዕድ የቀረቡ የታሪክ አሰዳዎች ሲያጎድፉት እየታዘብን ነው። መስዋዕትነትንና ጽናትን ስለሚያክቸለችሉ ለአገር መታገል ሞኝነት ወይም የከተማ ወጣቶች እንደሚሉት ፋራነት ሆኖ ሆድን ማስቀደም፣ ግለኝነትን ማንገፍ ግን ብልህነት ተባለ። የአገርም ዋጋዋ ረከሰ። በጎ ባህል ተንቆ የባዕዱ ብልሽት ታቀፈ። በስልጣን ያለው ቡድን ደግሞ ባለጌ፣ ዋልጌ፣ በሙስና የተጨማለቀና ስነ ምግባር የሌለው በመሆኑ የድንጋይ ሐውልትን አክሱም አስገባው ሲል፣ በሌላ በኩል ደግሞ የአገርን ታሪክ በመቶ ዓመት ወስኖና በርዞ ለማጥፋትና ሕዝብን ቅርስ አልባ ለማድረግ ባለው አቅሙ ይፍጨረጨራል። የኢህአፓ የትግል ታሪክ የሕዝብ ቅርስ ነው። ጀግኖች የደሙለት የተሰውለት መከራ የተቀበሉለት ታሪክ ነው። ልጆቿ በቀይ ሽብር የተፈጁባት ወላጅ፣ ወንድም እህቱ በቀበሌና በማዕከላዊ በደርግ እስር ቤቶችና ማጎሪያዎች በስየል ተጠብሰው የሞቱበት ሁሉ፣ የሰራተኛው ቀን ሰማት፣ የተረሸነው ሰርቶ አደርና የብቸናና ሌሎች ቦታዎች አርሶ አደር ወገኖች ወዘተ ወዘተ ሁሉ የዚህ ታሪክ ባለቤት ናቸው። ሕዝብ ሞቶ አያልቅምና ይህ የጀግኖች ታሪክ ደግሞ በከይሲዎች ተበርዞ ከቶም ሊጠፋ አይችልም። ይህን ለማረጋገጥ በበኩላችን ማንያውራ የነበረን በመቀጠል ሐቁን ማስፈሩን ተያይዘነዋል። ኢህአፓ ወጣቱን አስጨረሰ የሚሉ ከሳሾች አሉ። ለዚህ ድርጅቱ ምን መልስ ይሰጣል?
ለተቀማጭ ሰማይ ቅርቡ ነው ማለት ይቻላል። በመጀመሪያ ትግል የቀሚስ ጥበብ አሳምሮ መስፋት አይነት አይደለም። የመደቦች ግብግብ ነው። ጥቅሞች የሚፋጩበትና አንዱ ሌላውን ለማሸነፍ የሚዋደቅበት ነው። ስለዚህ ዓለም መስዋዕትነት ትግል የለም ይደላቸው ሀገር ሰላም ነው ሲሉ በዛን ወቅት ደግሞ ያልደላው እየተሰቃየ እየሞተ እንዳለ ማወቅ ያሻል ዛሬ የመለስ ማች ነገድና ጀሌዎቹ በሸራተን ሆቴል በጅምላ ሲፈነድቁና ሲደፈቱ ብዙ ሾሽ ደግሞ የሚበሉት አጥተ በመንገድ አዳሪ ሆነዋል ወንጀሉና ግድያው ቀጥሏል ማለት ነው የያብቃ ብሎ ህዝብ ሲነሳ ኢትዮጵያን ባምባገነነት የሚመራው ቡድን በፍቅር ሊይዛቸው መጠበቅ የለበትም የመለስ መንጋም ቢሆን አፉን ሲከፍት ለፈገግታ ሳይሆን የእባብ መርዙን በህዝብ ላይ ሊተፋ ነው ለጂመ ደብወን ቡድን በሰላም አለትግል ስልጣኑን አይለቅም ቢያንስ በኢትዮጵያ ለናየው ያልታደለው ክስተት ነው ስለዚህም ለውጥን የሚፈልግ ህዝብ ለትግልና ለመስዋዕትነት መዘጋጀት አለበት ያፓ ወደ አባላቱን ሞቱ ብሎ በግዴለሽነት አልማከደም መሪዎቹ አባሉን በዚህ መንገድ ጎዱት እንዳይባል ደግሞ የኢሃፓ አመራር አባሎች መስዋዕትነቱ ግንባር ቀደም ሆነው አልፈዋል ወያኔን ሲታገሉ እንኳን የተሰውት ወይም ተይዘው ደብዛቸው የጠፋው ጥቂት አይደሉም ድርጅት ከታገለ መስዋዕትነቱን ይከፍላል ካልታገለና ጠባይ አሳምሮ ገዥው ሳስቆጣ ከቀጠለ ደግሞ የሚደርስበት አደጋ አይኖርም ታገልኩ ቢል ዛሬ እንደምናያቸው አንዳንድ ተቋሚንን ባየሱቅ በደረቴ የአንድ ወይም ሁለት ሰው ቡድኖች መሳቂያ ይሆናል ድርጅት ሲታገል አላቀሙ ነው መንግስት ስልጣን የጨበጠ ቡድን በገንዘብም በጦር መሳሪያም የደረጀ ነውና የጣሊያን ወራሪ ጦር በዘመናዊ መሳሪያ የደረጀ ተዋጊ አይሮፕላን የነበረውና የመርዝ ጢስ የመበተንም አቅም የነበረው ነበር በጦር በጋሻ በቃታ ብረት ነው አርበኞች ጠምደው ምሱን ያቀመሱት አያሉ ፈረንሳይና አሜሪካን በቬትናም ሽንፈትን ቀምሰዋል ኃይል የህዝብ ነው ግን ይህ በመራራ ትግል እስኪረጋገጥ ጠላት የሆነው ወራሪ ወይም ጨቋኝ ኃይል አለውና ትግል የሚገጥመው ድርጅትና ህዝብ ቢያንስ በአቅም ጊዜያዊ ድክመት ይታይባቸዋል መጋፈጥ ይገደዳሉ ማለት ነው ተማሪዎች መሬት ላራሹ ብለው ሲሰለፉ ዱላም ለላም ቀምሰዋል ከዱላ ወደ ጥይትና ህይወት ማጣትን ተኪዷል አላቅማችሁ የሚሉ አሁን ድሃ ተማሪ ጃንሆይን ሊጥል እያሉ የሚያፈፉ ነበሩ በደርግም ጊዜ የተለየ ክስተት አልነበረም ባጭሩ ሊታገል የተነሳ ድርጅትና ህዝብ መስዋዕትነት አይቀሬ መሆኑን ማወቅ አለበት ማለት ነው ኢህአፓ ትግሉ የሚጠይቀውን መስዋዕትነት ከፍሏል ታገለ አታገለ እንጂ አላስጨረሰም ራሱ በግለሂስ መልካ መታት በፊት እንደገመገመው ግን በከተሞች ይካሄድ የነበረው ትጥቃዊ እንቅስቃሴ የኃይል ሚዛን ለውጥ ግልጽ ሲሆን ማቆም ነበረበት ማለት ይቻላል በጦር ሜዳ አዋጊ የሆነ አዛዥ ስህተት ሊፈጽም ይችላል የአገሬ ሰው የመንደር አውደልዳ የሚለው በጦር ሜዳ አይውልምና ስህተት አይፈጽምም ኢህአፓ አዲስ ድርጅት ስለነበረና ከሱ በፊት ሌላ ታጋይ ድርጅት ኖሮ ከዚያ ተመክሮ በመውሰድ ሊማር ባለመቻሉ ስህተቶችን ፈጽሟል። የትግል የታጋይ ስህተት ቸኮለ ከተባለም ለትግል እንጂ ለፓርላማ ወንበር አልነበረም። ደፈረ ቢባል ሹመት ለመቀበል ሳይሆን ጨቋኙን ለመታገል ነበር። በዚህም የትግል ሂደት ኢህአፓ ባዕዳንንም ያስገረመ ታሪክ ጽፏል። ዛሬም ማቹን መለስ ቡድን አለመስዋዕትነት እናስወግዳለን የሚሉ ካሉ ደግሞ ይህን ተአምር ለማየት እድሜ ይስጠን ማለት ይቻላል የማይሆን ነገር ነው ለነገሩ ወያኔም ሻቢያም አላማቸውን ባንደግፈውም ከደረሱበት የደረሱት ዋጋ ከፍለው ነው
ኢህአፓ ግን አላሸነፈም ከሚል ተነስተው ይሆናል የሚተቹት
ስልጣን ከመያዝ አንጻር በእርግጥ ኢህአፓ ለስልጣን አልደረሰም ግን ኢህአፓ ብዙ ድሎችን ተቀዳጅቷል የህዝብ ትግል ማየሉና ከዚህ መድረሱ ራሱ ከኢህአፓ የአመታት ትግልና ንቃትን ለማዳበር ካደረገው ያልተቋረጠ ጥረት ጋር የተያያዘ ነው ኢህአፓ ለራሱ ስልጣን ፈልጎ የፍንፍጩ ዱቄቱን አምጪ በሚል ታግሎ በነበር ደግሞ በሱዳንም በሶማሊያም በአረብ አገሮችም ሆነ በባዳን ባጠቃላይ ተደግፎ ማለትም ለነሱ አድሮ ለስልጣን በቃ ነበር። ኢህአፓ የትግል ትምህርት ቤት ነበር ዛሬም ነው። ኢህአፓ ያስተማራቸውና የቃኛቸው ናቸው ዛሬ መስመር ቀይረው ቢበላሹ የፖለቲካ ሀሁን ጨብጠው ለሎች ድርጅቶችን አካሃጅ የሆኑት። የኢህአፓ ትውልድ የዘመናዊ ፖለቲካ ጽንስ ሀሳቦችን የህዝብን ወሳኝነት መርህ የድርጅትን አስፈላጊነትና ስልት የእኩልነት መብት ወሳኝነትን ወዘተ ከህዝብ ያስተዋወቀ ነው። የኢህአፓን አደረጃጀትና ትግል በጥሞና የሚመሩ ብዙ ሊማሩ ይችላሉ። ዛሬ አሸነፍኩ ባዩ ወያኔ ተሸነፈ የሚለውን ኢህአፓን የሚፈራው ለምን ነው ብሎ መጠየቅ ያሻል።
ኢህአፓ ህዝብ አስጨርሷልና ህዝብ ይጠላዋል የሚሉም አሉ። ከዚህም ተነስተው ስሙን ይለውጥ ሲሉም ተደምጠዋል። ኢህአፓ ለዚህ ምን መልስ አለው?
የኢትዮጵያ ህዝብ ለኢህአፓ ፍቅርና አክብሮት እንጂ ጥላቻ የለውም። የጭቆና አገዛዝ የግልጽና የስውር ጠበቆች በርግጥ ኢህአፓን ለማስጠላት ትናንትም ዛሬም ሲደክሙ እናያለን። ለዚህ ነው ኢህአፓ ያላደረገውን አደረገ ብሎ ሲዋሹ የሚደመጡት። ኢህአፓ ለህዝብ ብሎ የታገለ የህዝብ አገልጋይና የነበረም የሆነም ድርጅት ነው። ህዝብ ጠላቴ የሚላቸው ናቸው የኢህአፓ ጠላቶች። ህዝብ ወታደራዊ መንግስት ጠላው ታገለው። ኢህአፓ ከጎኑ ቆሞ ተሰዋ ትግሉንም አስቀጠለ። የወያኔን መንጋ ሰፊው ህዝብ አምርሮ ጠላው። ይህን ገንጣይ ቡድን ኢህአፓ ዛሬ ጅብ ከሄደ እንዲሉስ ባይሆን ገና በደደቢት ዳቤ ሲል ጀምሮ ታገለው። የህዝብና የኢህአፓ ፍላጎት አንድ ነው። ከህዝብ ፍላጎት የተጣላ ዓላማ ኢህአፓ ሊኖረው ከቶንም አይችልም። በስሙ ውስጥ ህዝባዊ ሲል በባዶ አይደለም። ኢህአፓ የሚለው ስም የትግል መለያ የሚያኮራ ቃላትና ቅጽረኝነትን የሚያባንን ስም በመሆኑ ለምን መቀየር እንዳለበት ለኢህአፓ ግልጽ አይደለም። ይቀየር ባዮች ብዙዎች ከስሙ ጋር ያለውን ታሪክ ለመፋቅ ለመሰረዝ የሚፈልጉ ናቸው። ይህ ደግሞ ሊሆን የሚችል ጉዳይ አይደለም። ቢያንስ ይህንን ማድረግ ከትግሉ አንጻር አስፈላጊ እስካልሆነ ድረስ ኢህአፓ በህብረት ከሌሎች ድርጅቶች ጋር ሲተሳሰር ህልውናው ባያከትምም በጋራው ስም ዙሪያ ነው የታገለውና ዛሬም እየታገለ ያለው። ለነገሩማ ወያኔም ኢሰፓም ስም ሆነው ዛሬም ኢሰፓንን ወያኔንን የሚሉ አሉ አይደል?
የህብረት ጥያቄ ከተነሳ ይቀር ኢህአፓ ህብረት አይፈልግም ወይም ከተባበረ እኔ የበላይ ልሁን ልቆጣጠር ብሎ ያስቸግራል ይባላል። ይህ ሀቅነት አለው?
ኢህአፓ ለአንዳንድ ሰበብ ፈላጊዎች ወይም ድክመታቸውን ደባጮች አመቺ ነው የሚሉት ይመስላል። የህዝብ ድጋፍ ሲያጡ ኢህአፓን ሻጠረን ይላሉ። ያቀዱት ሲበላሽ ኢህአፓን ይከሳሉ። ድርጅቱ ደክሟል ይሉና በዚያው አፍ ደግሞ ትንፋሻችንን ተቆጣጠረን ማለት ይቃጣቸዋል። የወያኔ ቡድንም ያው ነው። ኢህአፓ አለ እንዴ ባላፉ ለችግሩ ሁሉ ኢህአፓን በቀጥታና በእጅ አዙር እየከሰሰና እየወነጀለ አለ። ህብረት አፈረሰ የሚሉትም የዚህ አይነት ናቸው። ራሳቸውን መመርመር ሲያቅታቸው ኢህአፓን ይከሳሉ። ተቋሚ ሲነሳባቸው የኢህአፓ ሰርጎ ገብ ብለው ይመነጥራሉ። ይህ በተደጋጋሚ የታየ ነው። ኢህአፓ ላይ ተመሰረተው ክስ መሰረተ ቢስ ለመሆኑ ተጨባጩ ሀቅ ምስክር ነው። ድርጅቱ ከተመሰረተ ጊዜ ጀምሮ ከሌሎች መሰል ኃይሎች ጋር በመለስተኛ ፕሮግራም ዙሪያ ለመተባበር ጥሯል። በአጼ ኃይለ ሥላሴ ጊዜ ኢብነ አድ ከሚባል ድርጅት ጋር ብዙ ሙከራ ነበር። ከአፋር እንቅስቃሴ ድርጅትም ጋር በየካቲት 66 ተሞክሮ ነበር። ደርግ ራሱ የህዝብ ጥሪ ሲያወጣ ኢህአፓ በደፈነው ዞር በል ሳይ ህዝብ እንዲመሰረት ሁሉን ኃይሎች ያፈናቀለና ያገለገለ መሆን አለበት ወዘተ ብሎ በዲሞክራሲያ ልሳኑ ምላሽ ሰጥቷል። እኔ ካለው ሌሎች ለምን አስፈልገው አላለም። ወያኔንም ለክብረት ጋብዞ ብዙም ሞክሮ ነበር ግን ወያኔ መተባበር አልፈለገም ከወያኔ ጋር ውጊያዎችም ከተደረጉ በኋላም ቢሆን የክብረቱ ጥረት አላቆመም ነበር ግን ወያኔ የታክቲክ የስትራቴጂ ወዘተ ግንባር ያለ ተደናብሮ መያዣ መጨበጫ ስለጠፋ ሳይሆን ቀርቶ ያው ግጭቱ ቀጠለ ከኢዲሃ ጋር በየጊዜው ህብረት ተደርጎ ውጤትም ተገኝቷል በቶሮንቶ ካናዳም ህብረት ለመመስረት ከሜሶን እና ሌሎች ድርጅቶችም ጋር ያፋጠሰብስበው ጥረታቸው ለባድ ባደሩ ቅጥረኞችና ምሁር ተብዮች ቢከሽም ቢዘገይም ኢዲሃቅ ማለትም የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ተቋቁሞ ለትግሉ ከፍተኛ አስተዋጽኦ አበርክቷል ይህን ግንባር ከፍሎ የወጣ የደርግ ኮሎኔል በድርጊቱ ብዙ ጉዳት ቢያስከትልም ቅንጅቱ እስከ ቅርብ ጊዜ ታግሏል። በዚህ ቅንጅት ኢያፓ ድምፁ ከሌሎች ድርጅቶች ጋር እኩል ነበር። ቅንጅቱ በራሱ ሂደት መቆምና በሌላ መተካት ነበረበት። ይህም ኢዲሃንን ለመመስረት የተደረገውን ጥረት ይመለከታል። ይህም ጥረት ሲጀመር ኢያፓ በእኩል ተቀላቅሎ ድምጽን የሚወስነው በዲሞክራሲያዊ መንገድ ነበር። ኢዲሃን ለመሰረተው ስብሰባ የቀረቡት ሰነዶች ኢያፓ ይጣፋቸዋል ነበሩ። ውሳኔውም ሆነ በግልጽ በድምጽ ብልጫ የተወሰነ ነው። የኢዲሃን አመራር በዋና መልኩ በአገር ቤት ነው። ኢያፓ በህብረቱ ያሉት ወኪሎች እንደ ሌሎች ድርጅቶች ሁሉ ሁለት ናቸው። እነዚህ ሁለቱ ቀሪዎቹን አስምንቶቹን ተቆጣጥረው የፈለጉትን ያሰሯቸዋል ማለት መቼም የድርጅት መሪዎችን መናቅና ያልሆነ ነገር ማውራት ይሆናል። ከህብረቱ የወጡት ወደ ኢሃፓ ጣት የጠቆሙት ይህን ማድረጉ ለድርጊታችን ሽፋን ይሰጥልናል ብለው እንጂ ህብረት አፍራሽ ሆነ ለወያኔ የጠቀመውን እርምጃቸውን ማጠየቂያ ወይም ማሳሰቢያ ኢሃፓ ሊሆን አይችልም። ድርጅትነን ብለው ግን እንደ በሳል ድርጅት መታገል አቀቷቸው ወያኔ የሚያምሳቸው ቡድኖች በቅድሚያ ራሳቸውን ማረም ማሻሻልና ተመክሮ ካላቸው መማር እንጂ ኢሃፓን ሞንጀሉ አያዋጣቸው። አንዳንዶቹ በፕሮግራማቸውና በእንቅስቃሴያቸው የህዝብን ድጋፍ ለማግኘት ከመጣር ይልቅ በተቋቋሙ መንግስት በኢሃፓ ላይ መዝመትን ይመርጣሉ። ይህ ወያኔ ሊያስደስት ቢችልም ለነሱ በተጨባጭ የሚሰጣቸው ትርፍ የለም። ኢያፓ ባይኖር ደጋፊና አባል በብዛት እናገኛለን ብለው የሚያስቡ ነበሩ አሉ። ይህ ግን ስህተት ነው። ኢያፓ በተጨባጭ ልዩ ቦታ ይኑረኝ፣ ከሌሎች የተለየ የበለጠ ድምጽ ይገባኛል ወዘተ ብሎ አያውቅም። በመለስተኛ ፕሮግራም መሰረት ለመተባበር ፍላጎት የሚያሳየው ማንም አስገድዶት አይደለም። ጠላት ባልሆኑ ድርጅቶች ላይም ሰርጎ ገብ አይሰድም። ለነገሩ የብዙ ድርጅቶች ምስጢር እባካችሁ እወቁኝ በሚልበት ጊዜ እንጂ ሙያተኛ አሰራር መጠበቅን አስኖ ባለበት ጊዜ ላይ አይደለንም። የኢያፓ አባላት በያሉበት ሁሉ ህብረትና ግንባርን ለማጠናከር ይሰራሉ። ይህ ደግሞ የሚጠበቅባቸው ነው። ኢያፓ በስራው አለው ማለቱ አስፈላጊውን መዋቅርና የሰው ኃይል ማቅረቡ እንደጠጋና በጎ ነገር መወሰድ አለበት እንጂ በሌላ መተርጎም ፈጽሞ የለበትም። ኢያፓ ነጻ ድርጅት መሆኑን መርሳት አያሻም። ህብረትን ካልፈለገ አልፈልግም ማለት ይችላል። በህብረት ስለሚያምን ግን ከሌሎች ጋር ሆኖ በጋራ ለመታገል የበኩሉን አስተዋጽኦ ያደርጋል። ማንም እንደሚያውቀው ደግሞ የኢሃፓ ትኩረት በትግሉ ላይ እንጂ የራሱን ጣዖቶች ፈጥሮ አምልኳቸው ክቡር መሪያችን ዶክተር ፕሮፌሰር ሊቀመንበራችን በሉልኝ የሚል አይደለም። ኢሃፓ የህዝብ ድርጅት አንዱ መለያ ትሁትነትና ራስን ከፍ ከፍ አለማድረግ ነው ብሎ ያምናል። ሐቁ ይህን ነገር ከተባለ የክብረትን ክንድ አዳክሞ ኢዲሃቅንም ኢዲሃህንም ጎርተው ለወያኔ የጠቀሙት እነማን እንደሆኑ ህዝብ ጠንቅቆ ያውቃል።
ለመድብ ለፓርቲ ቀድሞ የታገለ ለቃይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ ጊዜ ያስከው ግንባችን አታየው ግንባችን አታየው ግንባችን አታየው ግንባችን አታየው። ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርሽን አሳየን